ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ያገኛቸው የመጀመሪያ ደረጃ የሚባሉ ግኝቶች በእነዚህ ቦታዎች ላይ 2831 ሰዎች መሞታቸው፣ 1315 አካባቢ ሰዎች ላይ የአካል ጉዳት መድረሱን
የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋን ድምጽ ነው የሰማችሁት። ህዳር 2014 ዓመተ ምህረት የተቋቋመው የሚኒስትሮች ግብረ ኃይል 11 ቡድኖች አቋቁሞ የምርመራ ሂደት ማከናወኑን ከገለጹበት የተወሰደ ነው።
ጥሩ ጥሩ ነጥቦችን አንስቷል። የኤርትራ መንግስትና የአብይ መንግስት ጦር ወንጀሎችን እንደፈጸሙ የሚያረጋግጡ ማስረጃዎችን አግኝተናል የሚሉ ኮንክሉዥኖች አሉት። በብዛት እነዚህ ነጥቦች እኛም ስንታገልባቸው የቆየናቸው ነጥቦች ናቸው፣ ትክክል ናቸው። ከኛ ሰራዊት እንቅስቃሴ ጋር በተያያዘ የተነሱ ጥያቄዎች አሉ። እዛ ላይ ሰፊ ልዩነት አለ።
የህወሓት ቃል አቀባይ አቶ ጌታቸው ረዳ ናቸው። ሰሞኑን የተባበሩት መንግስታት ድርጅት የሰብአዊ ምክር ቤት ያቋቋመው የባለሙያዎች ቡድን ያወጣውን መግለጫ አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሶስተኛ ቀኑን ወደ አስቆጠረው 77ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ወደ ኒውዮርክ እናቀናና በዚያ የሚገኘው ባልደረባችንን እናመጣለን። ዝርዝሩ ታዲያ የሁሉም ቆየት ብሎ ነው የሚቀርበው። ሐሙስ መስከረም 12 2015 ዓመተ ምህረት ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በቅንብሩ፣ ኦድሬስ ሪገስ በቴክኒክ ምህንድስናው ተሰይመዋል። ሌሎችም ባልደረቦቻችን አሉ። እንግዲህ ወልዴ ነው የሰዓቱን የዓለም ዜና የሚያሰማን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ባለፈው ዓመት ህወሓት በገባባቸው የአማራና የአፋር አካባቢዎች ሰዎች ከፍርድ ውጪ እንደተገደሉ የሚኒስትሮች ግብረ ኃይል አስታወቀ። ግድያው በአብዛኛው በህወሓት ኃይሎችና በተወሰነ መልኩ ደግሞ ባለስልጣናቱ ሸኔ በሚሉት ቡድን መፈጸሙን ግብረ ኃይሉ በምርመራ እንዳረጋገጠ አመልክቷል። በተጨማሪም ከ2200 በላይ ሴቶች በህወሓት ኃይሎች ተደፍረዋል የሚለው የሚኒስትሮች ግብረ ኃይል ከደህንነት ጋር በተያያዘ ትግራይ ክልል ውስጥ የተፈጸሙ ጥሰቶችን ግን እንዳልመረመረ ገልጿል። በኢሰመኮና በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የጣምራ ምርመራ ቡድን ምክረ ሐሳብ መሰረት የተቋቋመው ይህ ግብረ ኃይል በንብረት ላይም ከፍተኛ ውድመትና ዘረፋ መድረሱን አስታውቋል። አምነስቲ ኢንተርናሽናል ባለፈው የካቲት ባወጣው ሪፖርት ህወሓት በአማራ ክልል ጭናና ቆቦ አካባቢዎች የተለያዩ ኢሰብአዊ ተግባራትን መፈጸሙን መግለጹ ይታወሳል። ይሁን እንጂ ህወሓት የአምነስቲንም ሆነ በተመድና በኢሰመኮ የወጣውን የምርመራ ሪፖርት አልተቀበለም። በሌላ በኩል የተመድ የሰብአዊ መብቶች ምክር ቤት ባለሙያዎች ቡድን ባለፈው ሰኞ ያወጣውን ሪፖርት ራሱን ከሚመለከቱት በስተቀር በአብዛኛው እንደሚቀበል ህወሓት ገልጿል። በዛሬ የሚኒስትሮች ግብረ ኃይል ሪፖርት ላይ ግን እስካሁን ከመቀሌ የተሰማ ምላሽም ይሁን አስተያየት የለም። የኢትዮጵያ መንግስት ግን ሪፖርቱን ያጣጣለ ሲሆን የሚኒስትሮች ግብረ ኃይሉ ትናንት በሰጠው መግለጫ ሪፖርቱ የፖለቲካ አጀንዳ ያነገበ ነው ብሏል። አድማጮችን ጉዳይ በተመለከተ በዕለቱ አብይ ርዕስ ሰፋ ያለ ዘገባ ይኖረናል። በአፍሪካ ቀንድ ስላለው ድርቅና እያንዣበበ ስላለው የጠኔ አደጋ በማስጠንቀቅ ላይ ያሉ ሀገራት በሚሊዮን ዶላር የሚቆጠር ተጨማሪ እርዳታ ቃል ገብተዋል። ከአርባ ዓመታት ወዲህ የከፋ ድርቅ በገጠመው የአፍሪካ ቀንድ ዝናቡ ለአምስተኛ ጊዜ ላይመጣ ይችላል የሚል ስጋት እንዳላቸው የአየር ትንበያ ባለሙያዎች በመግለጽ ላይ ናቸው። ሶማሊያ በከፊል በሚቀጥሉት ወራት በቸነፈር ትመታለች ሲል የተባበሩት መንግስታት ድርጅት ያስጠነቅቃል። የተጎጂዎች ቁጥር ግምት ከአስር ዓመታት በፊት ከነበረው ቸነፈር የከፋ እንደሚሆን ይጠበቃል። በእንደ አውሮፓን አቆጣጠር 2011 በተከሰተው በዚሁ ቸነፈር ከሩብ ሚሊዮን በላይ ሰዎች በሶማሊያ አልቀዋል። ከእነዚህ ውስጥ ግማሾቹ ሕፃናት ናቸው። አሁን ወደ ተግባራዊ ሥራ የመግቢያ ሰዓት ነው ብለዋል የድርቅን ጉዳይን በተመለከተ የተመድ የሶማሊያ መልክተኛ የሆኑት አብዱራህማን ዋርሳሜ ትናንት ረቡዕ በተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር። የዓለም መሪዎች አብዝተው እንዲለግሱም ጥሪ አድርገዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በአፍሪካ ቀንድ ሰዎች ከሰብአዊ እልቂት ጋር ተፋጠዋል ብለዋል። የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ኃላፊ የሆኑት ሳማንታ ፓወር ዋሽንግተን ተጨማሪ 151 ሚሊዮን ዶላር ለሶማሊያ እንደምትለግስ ይፋ አድርገዋል። ጣሊያን፣ እንግሊዝና ኳታርም ተጨማሪ ገንዘብ እንደሚሰጡ ትናንት ረቡዕ በነበረው የተመድ ስብሰባ ወቅት ቃል ገብተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንዲት ወጣት በፖሊሶች እጅ ባለፈው ሳምንት ህይወቷ ካለፈ በኋላ በመላ ኢራን የተቃውሞ ሰልፍ በመጠንከሩ የሐሰት ወሬና አሉባልታ የሚያሰራጩ ሰዎችን ህግ አስፈጻሚው አካል ይክሰስ ሲል የኢራን አብዮታዊ ዘብ ጥሪ አድርጓል። በመዲናዋ በቴህራንና በሌሎችም ከተሞች ተቃውሞው ምንም የመቀስቀስ ሁኔታ አላሳየም። የፖሊስ ጣቢያዎች በእሳት ሲጋዩ የጸጥታ ኃይሎችም ጥቃት ደርሶባቸዋል ሲል ሮይተርስ የዜና ወኪል ዘግቧል። ማሻ አማን የተባለች የ22 ዓመት ወጣት ያልተገባ ልብስ ለብሰሻል በሚል ባለፈው ሳምንት በፖሊስ ከተያዘች በኋላ በቁጥጥር ስር ባለችበት ወቅት ራሷን በመሳቷ ወደ ሆስፒታል ተወስዳለች። ባለሥልጣናት የሞቷን ምክንያት ለማወቅ ምርመራ እንደሚያደርጉ ገልጸዋል። በተቃራኒው መንግሥትን የሚደግፍ ሰልፍ ለነገ አርብ እንደታቀደ ታውቋል። በአማኒ ሞት ምክንያት የተቀሰቀሰው ተቃውሞ ከእንደ አውሮፓን አቆጣጠር 2019 ወዲህ በእስላማዊ ሪፐብሊኳ ትልቁ ተቃውሞ ነው ተብሏል። ኩርዶች በሚበዙበት ሰሜን ምዕራብ ኢራን ተቃውሞ የበረታ እንደሆነ ለማወቅ ተችሏል። ተቃውሞው 50 ወደሚሆኑ የአገሪቱ ከተሞች ተዛምቷል። ባሲጅ የተባለው ወታደራዊ መሰል የመንግሥት ደጋፊ ቡድን አንድ አባል በጩቤ ተወግቶ መገደሉን ሁለት የኢራን ዜና ወኪሎችን ጠቅሶ ሮይተርስ ዘግቧል። የአማኒ ሞት በሴቶች ላይ የተጣለውን አስገዳጅ አለባበስ የመሰሉ የግል ነጻነትን የሚጋፉ ጉዳዮች እንዲሁም ኢራን ላይ በተጣለው ማዕቀብ ምክንያት ችግር ላይ የወደቀውን ኢኮኖሚ አስመልክቶ በመንግሥት ላይ ያለውን ቁጣ እንደገና ቁስቁሶታል። የሩሲያው ፕሬዝደንት ቭላድሚር ፑቲን የአገራቸውን ተጠባባቂ ወታደራዊ ኃይል በከፊል እንደሚያንቀሳቀሱ ትናንት ካሳወቁ በኋላ በርካታ ሩሲያውያን ከአገር ለመውጣት ትኬት ለመቁረጥ ሲጣደፉ ተስተውለዋል። የሩሲያው መከላከያ ሚኒስትር ሰርጌይ ሾይጉ 300 ሺህ የሚሆኑና የውጊያና የአገልግሎት ልምድ ያላቸውን ተጠባባቂዎች በመጀመሪያው ዙር ጦሩ እንደሚያንቀሳቀስ ትናንት አስታውቀዋል። የሩሲያ ድንበሮች ሊዘጉ ይችላሉ ወይም ፑቲን አጠቃላይ የክተት ጥሪ ሊያደርጉ ይችላሉ በሚል ፍራቻ የአውሮፕላን ትኬት ዋጋ ሰማይ ነክቷል። ፑቲን ከሰባት ወራት በፊት ጦራቸው ዩክሬንን እንዲወር ካዘዙ በኋላ በርካታ ሩሲያውያን አገራቸውን ጥለው ወጥተዋል። የአውሮፓ ህብረት የበረራ ማዕቀብ ከጣለ በኋላ ከቱርክ አየር መንገድ በተጨማሪ ወደ ሩሲያ አሁንም በመብረር ላይ ያለው የሰርቢያ አየር መንገድ ከሞስኮ ወደ ቤልግሬድ ለሚያደርገው በረራ ለሚቀጥሉት በርካታ ቀናት ትኬት ሽጦ መጨረሱን አስታውቋል። ከሞስኮ ኢስታንቡል ወይም ዱባይ ለአንድ መንገድ የኢኮኖሚ በረራ እስከ 9119 ዶላር እየተጠየቀ ነው። በቤልግሬድ መሰረቱን ያደረገውና ጦርነትን በመቃወም የተሰባሰቡ ሩሲያውያን፣ ቤላሩሲያውያን፣ ዩክሬናውያንና ሰርቦች ቡድን በትዊተር እንዳስታወቀው ከሩሲያ ወደ ቤልግሬድ ያሉት በረራዎች እስከሚቀጥለው ወር አጋማሽ ድረስ ተሽጠው አልቀዋል። ወደ ቱርክ፣ ጆርጂያና አርሜኒያ የሚሄዱ በረራዎችም እንዲሁ። አንዳንድ የማኅበራዊ ሚዲያ ላይ የወጡ ጽሑፎች እንደሚያሳዩት ወደ ጆርጂያ ለማቋረጥ የሞከሩ ሰዎች ድንበር ላይ እንዲመለሱ መደረጋቸውን አስታውቀዋል። በመንግሥት የሚተዳደረው የሩሲያ ባቡር መንገድ ድርጅት ድረገጽ በጎብኚዎች በመጨናነቁ ከአገልግሎት ውጭ ሆኗል። የማይናማር ሰራዊት የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀልን በየቀኑ እየፈጸመ እንደሚገኝ አንድ ሪፖርት ይፋ አድርጓል። የተባበሩት መንግሥታት ድርጅት ልዩ ራፖርተር የሆኑት ቶም አንድሩስ ባወጡት ሪፖርት የጾታ ጥቃት፣ ማሰቃየት፣ ሲቪሎችን ሆን ብሎ ኢላማ ማድረግና ግድያ በየዕለቱ የሚፈጸሙ መሆናቸውን አመልክተዋል። ዛሬ ሐሙስ የተለቀቀው ይህ ሪፖርት ዓለም አቀፍ ማኅበረሰቡ በማይናማር ሰዎች ላይ በሀገሪቱ ጦር ተፈጽሟል የተባለውን የጅምላ ሁከት ማስቆምና መከላከል ባለመቻሉ ነቀፌታ አቅርቧል። ሪፖርቱ ወታደራዊ አገዛዝ በማይናማር ሕዝብ ላይ የሚያደርሰውን የማያቋርጥ ጭካኔ ፍንትው አድርጎ ያሳየ መሆኑ ተዘግቧል። እንደ ሪፖርቱ ከሆነ ከ28,000 በላይ ቤቶችና መንደሮች ሙሉ ለሙሉ በእሳት ጋይተዋል። ሕፃናትን ጨምሮ ከ12,000 በላይ የሚሆኑ ሰዎች አሳዛኝ በሆነ ሁኔታ በዘፈቀደ ታስረዋል። ከአምስት ዓመታት በፊት በሮሂንጂያ ሙስሊሞች ላይ በተፈጸመ ጥቃት 700,000 የሚሆኑ ነፍሳቸውን ለማዳን ወደ ባንግላዴሽ ሸሽተዋል። የሪፖርቱ ባለቤት ቶም አንድሩስ እንዳሉት በማይናማር ያሉ በርካታ ሰዎች ዓለም ረስቶናል ወይም ዓለም ስለኛ ደንታ የለውም ብለው ያምናሉ። በመጨረሻም አድማጮች አውስትራሊያ የንግስት ኤልሳቤት ሞትን ምክንያት በማድረግ የሐዘን ቀን አድርጋ ስትውል በአገሪቱ የሚገኙ ነባር ህዝቦች ዘውዳዊ አገዛዙንና በእንግሊዝ ቅኝ ግዛት ምክንያት የደረሰውን ችግር በማውገዝ በመላ ሀገሪቱ ዛሬ የተቃውሞ ሰልፍ አድርገዋል። ለብዙ አውስትራሊያውያን ንግስቲቱ የእምነት የሚጣልበትና የአስተማማኝነት ምልክት ናቸው። በአውስትራሊያ ለሚገኙ ነባር ህዝቦች ግን ንግስቲቱ በእንደ አውሮፓውያን አቆጣጠር 1788 እንግሊዞች ሲሰፍሩ መሬታቸው የተዘረፈበትን ጨካኝ የቅኝ ግዛት ዘመን ይወክላሉ ይለናል የቪኦኤው ፊልም መርሰር ከሲድኒ በላከው ዘገባ። አውስትራሊያ ከጋራ ብልጽግና ሀገሮች አንዷ መስራችና ህገ መንግስታዊ የንጉስ አገዛዝ ስርዓትን የምትከተል ሀገር ነች። ጠቅላይ ሚኒስትር አንቶኒ አልበኒዝ ዛሬ በተደረገው ስነ ስርዓት ላይ ንግስት ኤልሳቤጥን አሞግሰዋል። ሆኖም ግን ዘውዳዊ አገዛዝ ይገርሰስ በሚል በመላ ሀገሪቱ የተቃውሞ ሰልፎች ተካሂደዋል። አውስትራሊያ በእንደ አውሮፓውያን አቆጣጠር በ1999 በተደረገ ህዝበ ውሳኔ ከእንግሊዝ የዘውዳዊ አገዛዝ ጋር ያላትን ህገ መንግስታዊ ትስስር ላለመተው መርጣለች። አድማጮች የምሽቱ ዜና በዚህ ተጠናቋል። እስከ 4 ሰዓት እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ሐሙስ መስከረም 12 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ስታይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ አባየው ገበያው የዌብና ማህበራዊ መገናኛ ቅንብሮቻችንን ታሰናዳልናለች። እንዲሁም በቀጥታ ስርጭት ምስልና ድምፁን ጆናታን ወከር ያቀናብርልናል። በዓለም ዜናዎች የጀመረው መደበኛው ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ውሰዳችሁ። ባለፈው ዓመት ህወሓት በገባባቸው የአማራና የአፋር አካባቢዎች ሰዎች ያለ ህግ እንደተገደሉ የሚኒስትሮች ግብረ ኃይል አስታወቀ ይላል የዕለቱ አብይ ርዕስ በመንደርደሪያው። ግድያው በአብዛኛው በህወሓት ኃይሎችና በተወሰነ መልኩ ደግሞ ባለስልጣናቱ ሸኔ በሚሉት ቡድን መፈጸሙን ግብረ ኃይሉ በምርመራ እንዳረጋገጠ አመልክቷል። በተጨማሪም ከ2200 በላይ ሴቶች በህወሓት ኃይሎች ተደፍረዋል የሚለው የሚኒስትሮቹ ግብረ ኃይል ከደህንነት ጋር በተያያዘ ትግራይ ክልል ውስጥ የተፈጸሙ ጥሰቶች ግን እንዳልተመረመሩ ገልጧል። በኢሰመኮና በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የጣምራ ምርመራ ቡድን ምክረ ሐሳብ መሰረት የተቋቋመው ይህ ግብረ ኃይል በንብረት ላይም ከፍተኛ ውድመትና ዘረፋ መድረሱን አመልክቷል። አምነስቲ ኢንተርናሽናል ባለፈው የካቲት ወር ባወጣው ሪፖርት ህወሓት በአማራ ክልል ጭቆ ጭናና ቆቦ አካባቢዎች የተለያዩ ኢሰብአዊ ተግባራትን መፈጸሙን መግለጹ የሚታወስ ነው። ይሁን እንጂ ህወሓት የአምነስቲንም ይሁን የተባበሩት መንግስታት ድርጅትና ኢሰመኮ በጣምራ ያወጡትን የምርመራ ሪፖርት አልተቀበለም። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ባለሙያዎች ቡድን ባለፈው ሰኞ ያወጣውን ሪፖርት ራሱን ከሚመለከቱት ጉዳዮች በስተቀር በአብዛኛው እንደሚቀበል ህወሓት ማስታወቁን ዘግበናል። በዛሬው የሚኒስትሮች ግብረ ኃይል ሪፖርት ላይ ግን እስካሁን ከመቀሌ የተሰማ ምላሽ ወይም አስተያየት የለም። የኢትዮጵያ መንግስት ግን ሪፖርቱን ያጣጣለው ሲሆን የሚኒስትሮች ግብረ ኃይልም ትናንት በተሰጠው መግለጫ ሪፖርቱ የፖለቲካ አጀንዳ ያነገበ ነው ብሏል። ኬኔዲ አባተ የሁሉንም ዝርዝር ይዟል።
በሰሜን ኢትዮጵያው ግጭት ውስጥ ተፈጽመዋል ለተባሉ የጭካኔና ኢሰብአዊ አድራጎቶች ተጠያቂነትን ለማስፈንና ተጎጂዎች ተገቢውን ካሳ እንዲያገኙ ለማስቻል በሚል በመንግስት የተቋቋመው የሚኒስትሮች ግብረ ኃይል ትናንት መስከረም 11 በሰጠው መግለጫ ባለፈው ዓመት ህወሓት በገባባቸው የአማራና የአፋር ክልሎች አካባቢዎች የተፈጸሙ ድርጊቶችን መመርመሩን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጣምራ ባደረጉት ምርመራ ላይ ባቀረቡት ሪፖርት ያሰፈሩትን ምክረ ሐሳብ ለመተግበር ከአምራ ምርመራ ቡድኑ ሪፖርት በኋላ በጥቂት ሳምንታት ልዩነት ህዳር 2014 ዓ.ም ተመረጠ የተቋቋመው የሚኒስትሮች ግብረ ኃይል 11 ቡድኖችን አቋቁሞ ምርመራ ማድረጉን ገልጿል። ምርመራውን ተከትሎ ባወጣው ቅድመ ሪፖርትም በርካታ ሰላማዊ ሰዎች መገደላቸውንና የተለያዩ ኢሰብአዊ ድርጊቶችም እንደተፈጸሙ ይፋ አድርጓል። የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋ
በሂደቱ ይሄ ምርመራ ቡድን ያገኛቸው የመጀመሪያ ደረጃ የሚባሉ ግኝቶች በእነዚህ ቦታዎች ላይ 2831 ሰዎች መሞታቸውን፣ 1315 አካባቢ ሰዎች ላይ የአካል ጉዳት መድረሱን፣ 452 አካባቢ ሰዎች ከፍተኛ የኢሰብአዊ መብት አያያዝ መዳረጋቸውን፣ በስቃይ መያዛቸውን፣ 36 የሚጠጉት የደረሱበት አለመታወቁን፣ ተገዶ መሰወራቸውን በምርመራ ሂደቱ ተረጋግጧል።
ግድያዎቹ የተፈጸሙት በማንና እንዴት እንደነበረም አቶ ፈቃዱ አብራርተዋል።
2831 ከፍርድ ውጭ የተፈጸመ ግድያን በተመለከተ በአብዛኛው ህወሓት የፈጸመው ሲሆን በሰሜን ሸዋ የተወሰኑ ወረዳዎችና ኦሮሞ ብሔረሰብ ዞን ላይ ሸኔ የተሳተፈ መሆኑን በምርመራ ሂደቱ አረጋግጠናል። ግድያዎቹ ግለሰቦች በሆነ አጋጣሚ የተፈጸሙት ሳይሆን በእቅድ ተመርቶ የተፈጸሙ፣ የግድያዎቹ ሁኔታዎችም በአብዛኛው በሩምታ ተኩስ ጭምር የሚፈጸሙ፣ አንዳንዶቹ በጩቤ በመውጋት፣ አንዳንዶቹ በጣም አስተቃቂ በሆኑ የአካልን ቀድሞ በመቆራረጥ ጭምር የተፈጸሙ እንደነበረ ለማረጋገጥ ተችሏል።
በ2212 ሴቶች ላይ ደግሞ የመድፈር ወንጀል ተፈጽሞባቸዋል የሚለው የሚኒስትሮች ግብረ ኃይሉ ሪፖርት ከህፃናት እስከ አዛውንት የመድፈር ጥቃቱ ሰለባዎች እንደሆኑ ተናግሯል። በተጨማሪም በበርካታ የሰላማዊ ሰዎች ንብረትና ተቋማት እንዲሁም በማህበራዊ አገልግሎት ሰጪ ተቋማት ላይም ከፍተኛ ዘረፋና ውድመት ተፈጽሟል ብሏል። በደህንነት አለመኖር ምክንያት ወደ ትግራይ ክልል አለመጓዙ የተነገረው ይህ ግብረ ኃይል ክልሉ ውስጥ የተፈጸሙ የመብቶች ጥሰቶችን በሪፖርቱ አላካተተም። መንግስት ተጎጂዎች እንዲካሱና በወንጀል አድራጎት የተሳተፉ ሁሉ እንዲጠየቁ ለማድረግ የጣምራ ምርመራ ቡድኑን ምክረ ሐሳብ ተቀብሎ የሚኒስትሮች ግብረ ኃይልን በማቋቋም ወደ ሥራ መግባቱን ከዚህ ቀደም ያደነቀው ኢሰመኮ ተግባራዊ እርምጃ በአፋጣኝ እንዲወሰድ ማሳሰቡም ይታወሳል። አምነስቲ ኢንተርናሽናልም ባለፈው የካቲት ወር ባወጣው ሪፖርት የህወሓት ኃይሎች በአማራ ክልል በሰላማዊ ሰዎች ላይ ግድያ፣ መድፈር፣ የንብረት ውድመትና ዘረፋ መፈጸማቸውን ገልጾ ነበር። በተለይ በአማራ ክልል በጭና እና ቆቦ አካባቢዎች በአስሮች የሚቆጠሩ ሰዎች በህወሓት ኃይሎች እንደተገደሉ፣ እንዲሁም ከ14 ዓመት ህፃን ጀምሮ በተለያየ የእድሜ ክልል ውስጥ የሚገኙ ሴቶች መደፈራቸውን ሪፖርቱ ማመልከቱ ይታወሳል። ይሁን እንጂ ህወሓት የአምነስቲ ኢንተርናሽናልን የሚሆን የኢሰመኮና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮን ጣምራ ሪፖርቶች አልተቀበለም። በሌላ በኩል የተመድ የሰብአዊ መብቶች ምክር ቤት ባለሙያዎች ኮሚሽን ከትናንት በስቲያ ሰኞ ያወጣውን ሪፖርት ራሱን ከሚመለከቱት ነጥቦች በስተቀር በአብዛኛው እንደሚቀበል ህወሓት ገልጿል። በዛሬው የሚኒስትሮች ግብረ ኃይል ሪፖርት ላይ ግን እስካሁን ከመቀሌ የተሰማ ምላሽ የሚሆን አስተያየት የለም። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብቶች ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን ከትናንት በስቲያ ሰኞ ባወጣው የመጀመሪያ ሪፖርቱ ጦርነቱ በ2013 ዓ.ም ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቋል። በተለይ የኢትዮጵያ መንግስትን ተጠያቂ ያደረገው ኮሚሽኑ የኢትዮጵያ ፌዴራል መንግስትና አጋሮቹ ትግራይ ክልል ውስጥ የጦር ወንጀልና በሰብአዊነት ላይ ወንጀሎችን ፈጽመዋል ብሎ ለማመን የሚያበቃ ምክንያት አለ የሚል ድምዳሜ ላይ መድረሱን ገልጿል። መንግስት በአየር ጭምር ትግራይ ክልል ውስጥ የብዙ ሰላማዊ ሰዎችን ህይወት የቀጠፈ ኢሰብአዊ ተግባር ፈጽመዋል የሚለው የኮሚሽኑ ሪፖርት ሌሎች በርካታ ወንጀሎችንም እንደፈጸመ አመልክቷል። በትግራይ ያለው ሰብአዊ ቀውስ በመጠንና በጊዜ ርዝመት ረገድ አስደንጋጭ ነው ያሉት የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ የመሰረታዊ አገልግሎቶች የምግብ የጤናና ሌሎችም የሰብአዊ እርዳታ አቅርቦቶች በስፋት መከልከላቸው በሲቪሉ ህዝብ ላይ ከፍተኛ ጉዳት እያደረሰ ነው ሲሉ አክለዋል። እናም በሰብአዊነት ላይ የተፈጸመ ወንጀል ነው ብለን ለማመን በቂ ምክንያቶች አሉን ብለዋል። የፌደራሉ መንግስት ረሃብን እንደ ጦር መሳሪያ እየተጠቀመ ነው ብለው እንደሚያምኑም ገልጸዋል። የኮሚሽኑን ሪፖርት ያልተሟላና ቀድሞ የተጻፈ ፖለቲካዊ አቋም ያነገበ ሲል የተቸው የኢትዮጵያ መንግስት ሪፖርቱን እንደማይቀበል አስታውቋል። የሚኒስትሮች ግብረ ኃይል ጽህፈት ቤት ኃላፊ ዶክተር ታደሰ ካሳ ሪፖርቱን በተመለከተ የመንግስትን አቋም በትናንቱ መግለጫ ላይ አብራርተዋል።
ይሄ የቀረበው ሪፖርት በሶስቱም ክልሎች ደረሰ ከተባለው እና ሁላችንም ከምናውቀው የጥፋት መጠንና አይነት ጋራ የሚመጣጠን አይደለም። በጣም ቁንጽል የሆነውን ሳብጀክት ማተር ላይ ብቻ ፎከስ ያደረገ ስለ ሂደቶች ቁንጽል የሆነ ስዕል ብቻ የሚሰጥ ሪፖርት ነው የሚል ነው። ሁለተኛና መሰረታዊ ነጥብ ኮሚሽኑ ይህንን ኃላፊነቱን የዩኤን ጋይድላይኖችም ቤስት ፕራክቲስ ላይ የተቀመጡ የተለያዩ ጋይድላይኖች ዲክቴት የሚያደርጓቸውን መሰረታዊ እሳቤዎችና ደረጃዎች ስታንዳርዶችን መሰረት በማድረግ ያዘጋጀ አለመሆኑን ነው። ከዚህ በመነሳትና በዚህ ሂደት በማለፍም ኮሚሽኑ የደረሰበት መደምደሚያ ወይም ደግሞ ያዘጋጀው ሪፖርት በጥቅሉ እናስቀምጠው ከተባለ እንደ አንድ የፖለቲካል ስቴትመንት ሲሪየስ እንደሆነ የሂማን ራይት ኢንቨስቲጌሽን በዋናነትም ተጠያቂነትን ለማረጋገጥ በመፈለግ መንፈስ በቅን ልቦና የተዘጋጀ ፕሮፌሽናል የሆነ ሪፖርት ሳይሆን አጀንዳ ድሪቭን የሆነ የተወሰኑ ኃይሎች ከጀርባ የሚያንቀሳቅሱትና የሚያራምዱትን አጀንዳ ኢምፕሊመንት ለማድረግ ስራ ላይ እንደዋለ ሂደትና ያን ሂደት ተከትሎ እንደተዘጋጀ ሪፖርት የሚያየው መሆኑን ነው ለመግለጽ የሚፈልገው።
የኮሚሽኑን ሪፖርት በማስመልከት የህዋት ቃል አቀባይ አቶ ጌታቸው ረዳ በሰጡት ምላሽ ሪፖርቱን ሲጠብቁ እንደቆዩና በአብዛኛው እንደሚስማሙበት ነገር ግን ሰራዊታቸውን በሚመለከት በተነሳው ጉዳይ ላይ ልዩነት እንዳላቸው ለክልሉ መገናኛ ብዙሃን ተናግረዋል።
ጥሩ ነጥቦችን አንስተዋል። የኤርትራ መንግስትና የአብይ መንግስት ጦር ወንጀሎችን እንደፈጸሙ ያረጋግጡ ማስረጃዎችን አግኝተናል የሚሉ ኮንክሉዥኖች አሉት። በብዛት እነዚህ ነጥቦች እኛም ስንታገልባቸው የቆየናቸው ነጥቦች ናቸው፣ ትክክል ናቸው። ከኛ ሰራዊት እንቅስቃሴ ጋር በተያያዘ የተነሱ ጥያቄዎች አሉ። እዛ ላይ ሰፊ ልዩነት አለ። ግን በተደጋጋሚ ስንለው እንደቆየ ነው፣ ሰራዊታችን ብሶት የወለደው ሰራዊት ነው። ራሱ ላይ ደረሰውን እህቶቹ እናቶቹ ላይ ደረሰውን ነገር የሚፈጽም ሰራዊት አይደለም ብለን እናምናለን። ዋናው መፍትሄ ግን ነጻ ምርመራ ተደርጎ ማነው ተጠያቂ የሚሆነው ለማረጋገጥ በተደጋጋሚ ፈቃደኝነታችን ስንገልጽ ቆይተናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የተመድ የሰብአዊ መብቶች ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጿል። የባለሙያዎች ኮሚሽኑ የመረመራቸው ጉዳዮችና ቦታዎች ውስንነት እንዳለባቸውም ኢሰመኮ አመልክቷል። በአፋር ክልል ውስጥ የተፈጸሙ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ የሚችሉ ከባድ የሰብአዊ መብቶች ጥሰቶች ሙሉ በሙሉ በኮሚሽኑ አልተዳሰሱም ብሏል ኢሰመኮ ትናንት ባወጣው መግለጫ። ኮሚሽኑ በመግለጫው የኢሰመኮና የተባበሩት መንግስታት ድርጅት የጋራ የምርመራ ሪፖርት ከሰብአዊ መብቶች ባለሙያዎች ሪፖርት ይልቅ ሰፊ አካባቢን እየሸፈነ ነው ብሏል። የተመድ የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን የሰሜን ኢትዮጵያን ሁኔታ በትክክል ለማሳየት ሁሉንም የተጎዱ ማህበረሰቦችና አካባቢዎች በበቂ ሁኔታ እንዲሸፍን የመከረው ኢሰመኮ በቀረበው የትብብር ማዕቀፍ መሰረት ከኮሚሽኑ ጋር ለመተባበር ዝግጁ መሆኑንም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን በርካታ ዝርዝሮች ለያዘው ወቅታዊ ዘገባው አመሰግናለሁ። አድማጮች፣ መጠነኛ ማስተካከያ አለን። በቀደመው የኬኔዲ ዘገባ የመንግስታቱ ድርጅት ኮሚሽን በሚል የተገለጸው በትላንትናው ዘገባችንም እንዳመለከት ነው። የመንግስታቱ ድርጅት ሰብአዊ ምክር ቤት ባለፈው የታህሳስ ወር ያቋቋመው የባለሙያዎች ቡድን በሚል ይስተካከል። አሳሳችነትና ሁለቱም ተቀራራቢ ስሞች ወይም ተቋሙም የመንግስታቱ ድርጅት በመሆኑ ስሞቹ ተወራርሰው ለጥቅም ሲውሉ ይታያል። ወደ ተከታዩ ዘገባ እናልፋለን። ወደ በኢትዮጵያ ድርቅ ተጠቂዎች አሁንም ሌላ የዝናብ ወቅት ሊያልፋቸው እንደሚችል ተሰግቷል ይላል የኢትዮጵያ ሜትሮሎጂ ኢንስቲትዩት። በደቡብ ማዕከላዊ ደቡብና ደቡብ ምስራቅ ኢትዮጵያ የሚዘንበው ሁለተኛ የዝናብ ወቅት አሁንም ከመደበኛው በታች እንደሚሆን ተንብየዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በትላንትናው ዕለት ባወጣው መግለጫ አሁንም በአፍሪካ ቀንድ እየታየ ያለው ድርቅ አሳሳቢነቱ መቀጠሉን አስታውቋል። ገልሞ ዳዊት ተከታትሎታል።
የኢትዮጵያ ሜትሮሎጂ ኢንስቲትዩትን በእንደሚያሳየው አሁንም በኢትዮጵያ በተለይ ላለፉት 3 አመታት በድርቅ እየተጠቁ ያሉ አካባቢዎች ሌላ የዝናብ ወቅት ሊያልፋቸው ይችላል። የሁለተኛው ወቅት ዝናብ ከበቂ በታች እንደሚያገኙ ነው ትንበያው ያመለከተው። በቦረና፣ ጉጂ፣ ቆላማ የደቡብ ብሔር ብሔረሰቦች አካባቢዎች እንዲሁም የሶማሌ ክልል አካባቢ ከመስከረም በኋላ ይዘንባል ተብሎ የሚጠበቀው ዝናብ አነስተኛ መሆኑን የኢንስቲትዩቱ የትንበያ ባለሙያ ወይዘሮ ምህረት ሙሉነኝ ለቪኦኤ ገልጸዋል።
ላሊና የተባለው ክስተት ለበልግ ደረቅ የማድረግ ለክረምት ደግሞ ጥሩ ዝናብ እንዲኖር ነው አስተዋጽኦ የሚያደርግ በአጠቃላይ ለኢትዮጵያ። አሁንም ይሄ ክስተት ደረቅ እንዲሆን ነው የሚያደርገው እና ብዙም ዝናብ አይጠበቅም። አሁንም ይሄንን 3 አመት እንዲሁ በላሊና ክስተት ውስጥ ስለነበረ ይሄን 3 አመት ዝናብ ሳያገኙ ቆይተዋል። እስካሁንም ከመደበኛው በታች የሆነ ዝናብ ነው ሊያገኙ የሚችሉት ማለት በዚህ በበጋ ወቅት ማለት ነው። ሁለተኛ የዝናብ ወቅታቸው ከመሆኑ ጋር ተያይዞ ላሊና የተባለው ክስተት ለዝናብ መኖር አስተዋጽኦ የሚያደርገው የሜትሮሎጂ ክስተት ዝናብ እንዲኖር አስተዋጽኦ አያደርግም። ስለዚህ እዛ አካባቢ ከመደበኛ በታች የሆነ ዝናብ ነው ሊያገኙ የሚችሉት።
የሁለተኛ ወቅት ዝናብ ወትሮ ከመስከረም እስከ ህዳር እንደሚዘንብ የገለጹት ወይዘሮ ምህረት የክረምቱ ዝናብ ተደራሽነት ከሰሜኑ የሀገሪቱ ክልል ወደ ደቡብ ምዕራብ እየቀነሰ በሚመጣበት ወቅት የሚከሰት መሆኑንም አብራርተዋል።
እነዚህ የደቡብና የደቡብ ምስራቅ የተባሉት ደጋሀቡር፣ ቦረና፣ ጉጂ፣ ደቡብ ምስራቅ የሀገሪቱ ክፍሎች ግን አሁን ደመና መታየት እየጀመረ ነው። በተወሰነ መልኩ አነስተኛ መጠን ዝናብ ቢሆን ከዚህ እስከ ሴፕቴምበር መጨረሻና ኦክቶበር ሊያገኙ ይችላሉ። ግን እንደ ሁለተኛ የዝናብ ወቅታቸው ተጠቃሚነት ጥሩ ዝናብ ሊያገኙ የሚችለው አይመስለኝም።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ትላንት ባወጣው መግለጫ በምስራቅ አፍሪካ ሀገራት ከመስከረም እስከ ህዳር እንደሚዘንብ የሚጠበቀው ዝናብ አሁንም ለአምስተኛ ጊዜ ከበቂ በታች መሆኑ በአካባቢው ያለውን ረሃብ እንደሚያባብሰው ያለውን ፍርሃት ገልጿል። ቢሮው በመግለጫው በ2020 ከመስከረም እስከ ህዳር፣ በ2021 ደግሞ ከመጋቢት እስከ ግንቦት፣ በ2021 ከመስከረም እስከ ህዳር፣ በ2022 አሁንም ከመጋቢት እስከ ግንቦት የነበሩ የዝናብ ወቅቶች በኢትዮጵያ፣ በኬንያና ሶማሊያ በቂ ዝናብ አላገኙም ብለዋል። በዚህም ምክንያት በአህጉሩ ከ36 ሚሊዮን በላይ ሰዎች በጥቅምት 2022 በድርቁ ጫና ስር እንደሚወድቁ ገልጾ ከዚህም ከኢትዮጵያ ከ24 ሚሊዮን በላይ፣ በሶማሊያ ከ7 ሚሊዮን በላይና በኬንያ ከ4 ሚሊዮን በላይ ሰዎች እንደሚሆኑም አትቷል። በስካውኑም በድርቅ ምክንያት ከ8.9 ሚሊዮን በላይ እንስሳት መሞታቸውን ከዚህም የኢትዮጵያ አሃዝ ከ3.5 ሚሊዮን በላይ መሆኑን ገልጾ ድርቁ በተለይ በአካባቢው በምግብ ዋጋ ንረት ላይ አሉታዊ ጫናን እያስከተለ ነው ብለዋል። ህጻናትና ነፍሰ ጡር ሴቶችም በምግብ እጦት በመጎዳት ላይ መሆናቸውን የገለጸው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዘገባ የውሃ እጥረት እንዲሁም የምግብ እጥረትን ተከትሎ የሚነሱ ወረርሽኝ ብዛትም ጨምረዋል ብለዋል። ከ1.6 ሚሊዮን በላይ ሰዎችም በዚሁ ድርቅ ሳቢያ ምግብና መጠለያ ፍለጋ ከአካባቢያቸው መፈናቀላቸውን ገልጸው የድርቁ ጫናን ለመቋቋም የተሰራው ስራ መልካም ቢሆንም የድርቁ በተከታታይነት መከሰት ሁኔታውን ከቁጥጥር ውጭ እንዲሆን አድርጎታል ብለዋል። ዛሬ ጧትም የማስተባበሪያ ቢሮ የምስራቅ አፍሪካ ተራድኦ ምላሽ ሁኔታን በተመለከተ ስብሰባ መቀመጡን በተባበሩት መንግስታት የኢትዮጵያ ተወካይ አምባሳደር ታዬ አጽቀሥላሴ በትዊተር ገጻቸው ጽፈዋል። በስብሰባው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስተባባሪ ማርቲን ግሪፊት፣ የዩናይትድ ስቴትስ የልማት ተራድኦ ድርጅት USAID አስተዳዳሪ ሰማንታ ፖልን ጨምሮ ሌሎች ኃላፊዎችም መሳተፋቸውም ታውቋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በሶማሊያ በመጀመሪያዎቹ የ2022 8 ወራት ብቻ ከ730 በላይ ህጻናት በረሃብ መሞታቸውንም ገልጿል። ለአሜሪካ ድምጽ ገልሞ ዳዊት ምስራቅ ሸዋ ዞን አዳማ።
ገልሞ ዳዊትን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ቀደም ብለን በመግቢያ ወደ አስተዋወቅ ነው 77ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ወደሚካሄድባት ኒውዮርክ ነው የምናቀናው። 3ኛ ቀኑን ይዟል። ሀብታሙ ስዩም ባልደረባችን ዛሬም እዚያው ይገኛል። ሀብታሙ እንደምን ዋልክ?
እንደምን አላሉላ? እንደምን አምሽታችኋል አድማጮቻችን?
እንግዲህ ዛሬም የዛሬውን ውሎ ልታጋራን በመስመሩ ተገኝተሃል። አድማጮች ይከታተላሉ 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምን ይዟል የሚለውን እድል ይሰጠናል። በዛሬው ለት የተለየ ትኩረት የሚሰጣቸው ከአፍሪካ ቀንድ አካባቢ የሚገኙ አገሮች ሶማሊያ፣ የመን እና ሱዳንን የመሳሰሉ አገራት መሪዎች በመድረኩ ንግግር አሰምተዋል። ምን ትነግረናለህ? እንደው ጎላጎላ ያሉ ናቸው የምትላቸው በንግግራቸው የተሰሙ ሐሳቦችን ብታካፍለን ሀብታሙ?
እንግዲህ አሉላ፣ አንተም ቀደም ብለህ እንደጠቀስከው የኢትዮጵያ ቅርብ ጎረቤት የሆኑ ሶማሊያ፣ ሱዳንና የመን በመሪዎቻቸው አመካኝነት ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ለፊት ንግግር አድርገዋል። በንግግር ቅደም ተከተላቸው ስንመለከት የየመኑ ፕሬዚደንት አመራር ምክር ቤት ፕሬዚደንት ረሺድ መሐመድ ቀድሞ ተናግረዋል። እሳቸው ንግግር ትኩረት በሀገሪቱ ለስምንት ዓመታት የቀጠለው የእርስ በርስ ጦርነት የፈጠረው ጉዳትና የዓለም አቀፍ ማህበረሰብ ሊያደርገው የሚገባው ድጋፍ ላይ ያነጣጠረ ነበረ። በንግግራቸው በተደጋጋሚ ከሀገሪቱ ህጋዊ መንግስት ጋር ጦርነት ገብቷል ያሏቸው የሁቲ አማጽያንን ወቅሰዋል። መሪው አማጽያኑን ትደግፋለች ባሏት ኢራን ላይ ማዕቀብ እንዲጣል ጠይቀዋል። ረሃብ፣ ህገወጥነት፣ የሚሊሺያና የሽብርተኛ ቡድኖች እንቅስቃሴ ሀገሪቱን ለችግር እንደዳረጉ አንዳንዶቹም ድንበር ተሻጋሪ አደጋ እንዳለባቸውም ጠቁሟል። እንግዲህ ረሺድ መሐመድ በንግግራቸው 20 ሚሊዮን የመናውያን በምግብ እጥረት፣ 4 ሚሊዮን ደግሞ በመፈናቀል እንደተዳረጉ አንስተው የክልል የማህበረሰቡን ድጋፍና ርብርብ እንደሚሻ ጠቅሰዋል። እንግዲህ ከሳቸው በመቀጠል ንግግር ያደረጉት የኢትዮጵያ ሌላኛ ጎረቤት ሶማሊያ መሪ ሀሰን ሼክ መሐመድ ናቸው። እሳቸው ንግግር ዋነኛ ማጠንጠኛ የአየር ንብረት ለውጥ በሀገሪቱ ላይ የፈጠረው ጉዳትና ሽብርተኝነት ናቸው። ከአየር ንብረት ለውጥ ጋር በተገናኘ እንግዲህ ችግሩ ሀሳባዊ ሳይሆን የምርም እየተፈጠረ ያለ መሆኑን በማንሳት ያክል ለማሳየት በደራሽ ጎርፍና በከባድ ድርቅ ምክንያት ስትቸገር የከረመች ሀገራቸውን በምስክርነት አቅርበዋል። በነገራችን ላይ አሉላ፣ ከሳቸው ቀደም ብሎ የዓለም የምግብ መርሃ ግብር WFP ባወጣው መግለጫ ላይ ሶማሊያ ውስጥ ባለው ድርቅ ምክንያት በመቶ ሺዎች የሚቆጠሩ ህዝቦች ረሃብን መጋፈጥ እንደጀመሩ፣ አፋጣኝ ድጋፍ የማይደረግ ከሆነ ከ10 ሺህ ሰዎች መካከል 4 ህጻናት ወይም ደግሞ 2 አዋቂዎች በየቀኑ ሊሞቱ እንደሚችሉ አስጠንቅቋል። እንግዲህ ሀሰን ሼክ መሐመድ ሀገሪቱ የገጠማት ሌላኛ ዋና ችግር ብለው ያቀረቡት የአልሸባብ ታጣቂዎችን ጥቃት ነው። የቡድኑ የቅርብ ጊዜ ጥቃቶች ዓለም አቀፍ ምላሽ እንደሚሹም ተናግረዋል። መንግስታቸው ከአፍሪካ ህብረት የሰላም ተልእኮ ጋር አብሮ እንደሚሰራ ጠቅሰዋል። መሪው ከህዝባቸው ጋር አሸባሪ ያሉትን የአልሸባብ ታጣቂ ቡድን ከተለያዩ ስፍራዎች እየገፉ ለማስወጣት ጥረት እያደረጉ እንደሆነም እንግዲህ ጠቅሰዋል። መሪው ለሚሉ ችግሮች ግን ዓለም አቀፍ ርብርብ እንደሚሻ ያስረገጡበት የሶማለኛ ምሳሌ አነጋገር ነው። እሳቸው ምን ብለዋል? በአንድ ጣት ፊት ማጠብ አይቻልም ብለዋል። እንግዲህ በሌላ አነጋገር የሁሉም ወገኖች ረገበት ያስፈልጋል ማለታቸው ነው። ለሱዳኑ ጥቂት ተናገር ልለት አሉላ። አብዱልፈታ አልቡርሃን ናቸው ተናጋሪ። የሱዳን ሽግግር ምክር ቤት ፕሬዚደንት ናቸው። ሀገራቸው ወደ ሲቪል አስተዳደር ለማምራት የምታደርገውን ጥረት የተዋን ያነሱ ቀጠናዊ ሰላምና ደህንነት ለማስፈን በጎረቤት ሀገራት ውስጥ ያላቸውን ሚናም አንስተዋል። የውጭ ብድር በተለይ በእጅጉ ለሀገራቸው ፈታኝ እንደሆነና 4 ሚሊዮን ስደተኞች ያስተናገደች ሀገራቸውም ድጋፍ የምትሻበት ደረጃ ላይ መድረሷን ጠቅሰዋል። እንግዲህ በንግግራቸው ውስጥ የኢትዮጵያን ጉዳይ ነሳ ብለን ጠቅሰን ነበር። ከጎረቤት ሀገር ጠብቀን ነበረ። በንግግራቸው ውስጥ ከኢትዮጵያ ጋር የተያያዙ ሀሳቦችን አላነሱም። አሉላ፣ ይህን ይመስላል የኢትዮጵያ ጎረቤት ሀገር ጎረቤት የሆኑ ሀገራት መሪዎች ያስተላለፉት ንግግር ጠቅለን ተደርጎ ሲቀመጥ።
መልካም ሀብታሙ፣ ጠቅለል አድርገህ ሀብታሙ፣ በድጋሚ ድምጽ የተቋረጠ ከሆነ ከተሰማ ጠቅለል አድርገህ የሶስቱን አገራት መሪዎች ንግግር ሰብሰብ አድርገህ አካፍለህናል። ታዲያ ከዚህ ጠቅላላ ጉባኤ ትይዩ በየአመቱ በትይዩ የሚካሄዱ በጣም አስፈላጊ የሆኑ ስብሰባዎች ይኖራሉና በዘንድሮስ ምን ነበር እስካሁን የተከናወነ ካለና ከተከታተልከው እንዲሁ አካፍለህን የመጨረሻው ብናደርገው?
እንግዲህ አሉላ፣ እንዳልከው ከዋናው ጠቅላላ ጉባኤ ጎን ለጎን የተለያዩ ጉባኤዎች፣ ውይይቶች ግን ደግሞ ንግግሮች እየተደረጉ ይገኛሉ። እንደው አንዱ ለመጥቀስ ያክል በአሁኑ የተባበሩት መንግስታት ሰብአዊ ጉዳዮች ቅንጅት በምህጻሩ ኮቻ ከሀገራት ተወካዮች ጋር ተወያይቷል። የምስራቅ አፍሪካ የሰብአዊነት ምላሽ ይሰኛል የጉባኤ መጠሪያ። እንግዲህ በዚህ ውይይት ላይ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታዬ አጽቀሥላሴ የተናገሩት ንግግር፣ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ጉባኤ ኃላፊ ሰማንታ ፓወርስ አይቀሩ በትዊተር ገጻቸው ላይ አጋርተዋል። አምባሳደር ታዬ ምግብ ከመረመን የበለጠ ትልቅ ስቃይ የለም ብለዋል። ንግግራቸው እንግዲህ ሀገራቸው ውስጥ ያለውን ችግር ሲገልጹ ከተራበ ሰው ምግብ እየወሰድን እዚህ ለተራበ ሰው የምንሰጥበት ሁኔታ ላይ ደርሰናል ብለዋል። እሳቸው እንግዲህ ሌሎች ተያያዥ ጉዳዮች በተለይ በምስራቅ አፍሪካ በአፍሪካ ቀንድ ላይ የተጋረጠውን ድርቅና ረሃብ አስመልክተው ውይይቶች ተደርገዋል፣ ሀሳቦችን ተንሸራሽረዋል። ከዚህ ጋር በተያያዘ እንደ ማንሳት ካለብን መረሳት የሌለበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትዊተር ገጻቸው ላይ መሰል የረሃብና የድርቅ አደጋ የተጋረጠባቸው ሀገራትን ለመርዳት ከተደረጉ ርብርቦች መካከል አንዱ የዩክሬንን ጉዳይ አንስተዋል። እሳቸው ዩክሬን እንግዲህ በታላቅ ችግር ውስጥ ብትገኝም በሩሲያ ወረራ ምክንያት ለኢትዮጵያና ለሶማሊያ 50,000 ሜትሪክ ቶን እህል ልታቀርብ እንደተሰናዳች ገልጸዋል። አሉላ ሌሎችም በሴቶች መብት፣ በሰብአዊ መብት እንዲሁም በቴክኖሎጂ ሽግግር፣ በአጠቃላይ ደግሞ በምጣኔ ሀብት ጉዳዮች ላይ ሌሎች ውይይቶች እየተካሄዱ ይገኛሉ። አንዳንዶቹም በሚኖረን ቀሪ ቀን ውስጥ ለማካፈት እንሞክራለን። በዛሬ ያለው ይሄ ነው።
መልካም መልካም ሀብታሙ፣ እንዳልከው በተከታዩ ቀናትም እዚያው ተገኝተህ የምትከታተላቸውን ሁኔታዎች ታካፍለናለህ። ለግሩም ዘገባ አመሰግናለሁ። መልሼ ያገኝሃለሁ። መልካም ቀን። አድማጮች የተከታተላችሁት ባልደረባችን ሀብታሙ ስዩም ከኒውዮርክ ያካፈለንን 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከሚካሄድበት ስነ ስርዓት የተከታተላቸውን የዛሬውን ውሎ የተመለከተ ነበር። አሁን ወዲህ ወደ ስቱዲዮ እንመለስና ወደ ሩሲያ እና ዩክሬን ጉዳይ ወደሚያመራ ዘገባ ነው የምናልፈው። የሩሲያው ፕሬዝዳንት ቭላድሚር ፑቲን 300,000 ወታደሮችን የማንቀሳቀስ እቅዳቸው የድክመት ምልክት ሲሆን ሞስኮ እየተንገታገተች መሆኗን የሚያሳይ ድክመት ነው ብለውታል ከፍተኛ የዩናይትድ ስቴትስ ባለስልጣናት በሰጡት አስተያየት። ተንታኞች እንደሚሉት ፑቲን ተጠባባቂ ጦራቸውን ከመጥራታቸው 7 ወራት ላስቆጠረው የሩሲያ የዩክሬን ወረራ በአገር ውስጥ ያለውን ተቃውሞ ሊያባብስባቸው ይችላልም ተብሏል። በጦር ሜዳው ለሩሲያ የሚያመጣው ውጤት ስለመኖሩ ግን እርግጠኛ አይደለም ነው ያሉት። ደረጀ ደስታ እንደሚከተለው ያቀርበዋል።
የሩሲያው ፕሬዝደንት ቭላድሚር ፑቲን ከሁለተኛው ዓለም ጦርነት ወዲህ ለመጀመሪያ ጊዜ ከፍተኛ ቁጥር ያላቸው ወታደሮች እንቅስቃሴ ጥሪ በማድረግ ሩሲያ በዩክሬን ላይ የምታካሄደውን ጦርነት ወደ ተባባሰ ደረጃ አሸጋግረውታል። ይሁንና ፑቲን ወታደሮች የማንቀሳቀሱን እርምጃ ቀለል አድርገው መግለጹን መርጠዋል። የሩሲያ መከላከያ ሚኒስትር ሰርጌይ ሾጉን ግን ቁጥራቸው 300,000 የሚደርስ የሩሲያ ተጠባባቂ ጦር አባላት ወደ ዩክሬን እንዲዘምቱ ጥሪ የሚቀርብላቸው መሆኑን ግልጽ አድርገዋል። የካቶሊክ ዩኒቨርሲቲው ማይክል ኪሜጅ በበኩላቸው ጥሪው እንዳስገረማቸውና በጦርነቱ ሂደት ላይ የሚያመጣው ተጽዕኖ ግን ግልጽ ያለ መሆኑን ለአሜሪካ ድምጽ ተናግረዋል።
I think the larger question is whether these new conscripts can be effectively integrated into a fighting force.
እኔ እንደሚመስለኝ ትልቁ ጥያቄ አዲስ ተመልማዮቹ ከተዋጊው ጦር ጋር ተቀላቅለው በብቃት የሚዋጋ ኃይል ስለመሆናቸውና ያን ማድረግ ቢችሉ እንኳን ሩሲያ በዩክሬን ዘመቻዋ የምትከተለው ወታደራዊ ስልት ከዚህ ቀደም ካገኘው የተለየ ውጤት ያስገኛል ወይ የሚለው ነው። ስለሆነም ባልሆነ ወታደራዊ ቅድ ላይ ተጨማሪ ወታደሮችን በማሰለፍ ብቻ ለውጥ ያመጣል ማለት ይቻላል? ይሄ ግልጽ አይደለም። ሆኖም ከፍተኛ ኃይል የማንቀሳቀሱ ስራ መቀጠሉ አይቀሬ ነው። በሰፊው የጦርነቱ ሂደት ውስጥም ይህ የመጀመሪያው እርምጃ ሊሆን ይችላል።
ቲሜጅ አከለውም በዚህ ከፍተኛ ቁጥር ያላቸው ወታደሮችን የማንቀሳቀስ እርምጃቸው ፑቲን ከሩሲያ ህዝብ ጋር የነበራቸውን ያልተጻፈ ስምምነት ውል እንደሰረዙ ይቆጠራል ብለዋል።
So if you're a 25-year-old man sitting in Moscow or St. Petersburg a week ago, you might have said,
ስለሆነም አሁን ሞስኮ ወይም ቅዱስ ፒተርስበርግ ውስጥ የምትኖር የ25 ዓመት እድሜ ወጣት ብትሆን ከሁለት ሳምንት በፊት ጦርነቱ እኔን የሚመለከት ጉዳይ አይደለም ማለት ትችል ነበር። ዛሬ ያ ብዙ የማያስኬድ አታያይ ሊሆን ይችላል። በዚህም የተነሳ አንዳንድ ሰዎች አገር ለቀው ለመውጣት ሲሞክሩ ታያለ።
ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ምዕራባውያን ኒኩለርን እንደማስፈራሪያ ይጠቀማሉ ሲሉ ከሰዋል። የአገራችን የግዛት አንድነት ስጋት ላይ የሚወድቅ ከሆነ ሩሲያንና ህዝባችንን ለመከላከል ያሉንን አማራጮች በሙሉ እንጠቀማለን ያሉት ፑቲን አክለውም ይህ ዝም ብሎ እንዲሁ ለመናገር ብቻ የተባለ አይደለም ብለዋል። ይሁን እንጂ በኔዘርላንድ ከሚገኘውና ቤሊንግስካስት ከተባለው የመርማሪ ጋዜጠኞች ተቋም በሩሲያ ጉዳይ ያለውን ምርመራ የሚመሩት ክሪስቶ ግሮዜቭ ፑቲን የሚያነሱት የኒኩለር አደጋ ስጋት ለማስመሰል ይሆናል ሲሉ ለአሜሪካ ድምጽ ተናግረዋል።
Especially at the time of weakness for Putin, officers are likely to
በተለይም ፑቲን ደካማ በሆኑበት ወቅት መኮንኖቹ የፑቲንን ትዕዛዝ ላይቀበሉ ይችላሉ። ምክንያቱም ተሰሚነታቸው የቀነሰ እንደው ፑቲን እንደዚህ ያለ ትዛዞችን በመስጠት ከወደፊቱ የፍርድ ቤት ክስ ወይም ሊገጥማቸው ከመችል የስነ ምግባር ተጠያቂነት ከለላ ሊሰጧቸው አይችሉም። ስለዚህ ፑቲን ኒውክለር ተቀማለው በሚለው ማስፈራሪያቸው ውስጥ ብዙ ማስመሰያ ነገሮች አሉ። ነገሩ ስራ ላይ እንዲውል መመሪያ የመስጠት እድላቸውም በጣም አነስተኛ ነው።
ፑቲንን ከሚቃወሙ ከፍተኛ የፖለቲካ መሪዎች መካከል አለሼ ናቫልቫኒ ባለፈው ረቡዕ ከፍርድ ቤት ሆነው በቪዲዮ መግለጫ ሰጥተዋል። ከፍተኛ ጦር ማነቃነቅ ወደ ደም ማፋሰስና ከባድ ልቂት ያመራልም ብለዋል። በሞስኮና በሌሎች ከተሞች ተቃዋሚዎች ትናንት ረቡዕ ምሽቱን የፑቲንን ተጠባባቂ ጦር የማንቀሳቀስ ጥሪ ለመቃወም ወደ አደባባይ ወጥተዋል። ብዙዎቹ በፖሊስ ተይዘዋል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን ወደ ቤንሻንጉል የሚወስደን ዘገባ ነው ተከታዩ። ባለፉት 2 ዓመታት ውስጥ በቤንሻንጉል ጉሙዝ ክልል በነበረው የጸጥታ ችግር ሳቢያ ጉዳት የደረሰውን ጉዳት ለመቀልበስና መልሶ ለማቋቋም ከ38 ቢሊዮን ብር በላይ እንደሚያስፈልግ የክልሉ መንግስት ገለጠ። የክልሉ አደጋ ስጋትና አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በሶስት ዞኖችና አንድ ልዩ ወረዳ ውስጥ የወደሙ የተለያዩ መሰረተ ልማቶችን መልሶ ለመገንባትና ለማደስ ከሁለት እስከ 5 ዓመት ያህል ይወስዳል ካሉ በኋላ ለተግባራዊነቱም ህብረተሰቡ፣ መንግስትና የተለያዩ ግብረሰናይ ድርጅቶች በጋራ እንደሚሰሩ አመልክተዋል። በዚህ አስተያየታቸው በክልሉ ተፈናቅለው ከነበሩ 475,000 ሰዎች መካከል እስካሁን ከ265,000 በላይ የሚደርሱት ወደ አካባቢያቸው መመለሳቸውንም ኃላፊው ጨምረው ገልጠዋል። በክልሉ የሚንቀሳቀሰው ቦሮ ዲሞክራሲ የተባለው የፖለቲካ ድርጅት በበኩሉ ተፎካካሪ የፖለቲካ ድርጅት በበኩሉ በክልሉ ግጭት በነበረባቸው አካባቢዎች ለደረሰው ጉዳት የተሰጠው ትኩረት አናሳ ነው ይላል። ናኮር መልካኔ ተከታተለው።
በቤኒሻንጉል ጉሙዝ ክልል 3 ዞኖችና አንድ ልዩ ወረዳ ውስጥ ባለፉት 2 ዓመታት የደረሱትን ጉዳቶች የሚዘረዘረው ጥናት በክልሉ መንግስትና በአሶሳ ዩኒቨርሲቲ እንዲሁም በሌሎች 39 የሚሆኑ አካላት በጋራ ተካሂዶ የመጀመሪያ ውጤት ከአንድ ወር በፊት በመንግስት መገለጹ ይታወሳል። በወቅቱ መልሶ ለማቋቋም 79 ቢሊዮን 400 ሚሊዮን ብር እንደሚያስፈልግ ተገልጾ የነበረ ሲሆን ሰሞኑን በወጣው የመጨረሻው የጥናት ውጤት ግን የሚያስፈልገው ገንዘብ 38 ቢሊዮን 500 ሚሊዮን ብር የሚበልጥ መሆኑ በክልሉ መንግስት ተገልጿል። የክልሉ አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ታረቀኝ ታሲሳ ይሄንን አብራርተዋል።
ከዚህ ቀደም ብለን ወደ 79.4 ቢሊዮን አካባቢ ነው የሚያስፈልገው ብለን ነበር። ከዛ 16 ሚሊዮን ኩንታል ይል አጥተናል። ስለዚህ ወደ 44 ቢሊዮን ያስፈልጋል የሚል ሎስ የሚል ወይም ያሳለፈው ነገር የገለጽንበት ሁኔታ ነው የነበረው። በመጀመሪያ ጥናት ሁለተኛ በዚህ ባሳለፍነው ሁለት አመት ወደ 1.5 ቢሊዮን ገቢ መሰብሰብ እንችል ነበር፣ በጸጥታ ምክንያት አልሰበሰብንም የሚል ገልጸን ነበረ። ስለዚህ እነዚህ በሎስ ደረጃ ወይም በሀተናል የሚለውን ነገር ነው ገልጸን ያለፍነው እና አሁን ለተባለው ለመልሶ ማቋቋም ለታድሶ እና ለአንዳንድ ጉዳይ ወይም ሪከቨሪ ሪሃብሊቴሽን እና ሪኮንስትራክሽን የምንለው ለመስራት 38.5 ቢሊዮን ብር በላይ ያስፈልጋል።
በረቂቅ ጥናቱ የተካተቱት 3 ዞኖች መተከል፣ ካማሽ እና አሶሳ እንዲሁም ማውና ኮሞ ልዩ ወረዳ መሆናቸውን የገለጹት ኃላፊው ከ475,000 በላይ ሰዎች ባለፉት 2 ዓመታት ውስጥ በግጭት ሳቢያ መፈናቀላቸውን ጠቅሰው ከ265,000 በላይ የሚሆኑ ወደ የአካባቢያቸው መመለሳቸውን አመልክተዋል። የተጠቀሱት አካባቢዎች የመልሶ ማቋቋም እቅድ ተግበራ ተጠቃሚ እንደሚሆን በመጠቆም የወደሙ የተለያዩ መሰረተ ልማቶችን መልሶ ለመገንባትና ለማደስ ከ2-5 ዓመት እንደሚያስፈልግ በመጠቆም ገንዘቡ የሚገኝበትን ሁኔታ አብራርተዋል።
ከየት ይገኛል የሚል ሁሉም ዜጎች ስጋታቸውን እየገለጹ ነው ያሉት። እኛ ግን በስጋት ተመለከት ነው። ምክንያቱም ህዝቡ ጸጥታው ከተረጋጋለትና አንጻራዊ ሰላም ከሰፈነ ከዚህ በላይ መስራት የሚችል ህዝብ ነው ያለን የሚል ግምት ይዘን ነው። ስለዚህ ሰፊውን ስራ ለህዝቡ ቀጥሎ ትልቁን ስራ ለመንግስት፣ ከዛ ደግሞ በክልሉም ሆነ ተለያየ ቦታ የሚንቀሳቀሱ ኤንጂኦዎች ድጋፋቸውንና ፈቃደኝነታቸውን እየገለጹልን ነው ያሉት። ህዝቡን ዲያስፖራውን ሌላውንም አካል የፌዴራሉን መንግስት እና ወርልድ ባንክ ያሉትንም ሁሉ ለማነጋገርና የአድቮኬሲ ስራ ለመስራት ሞክረናል። አቂሙን ያው ክልሉ ወርቅ አለው፣ እብነበረድ አለው፣ ከሰል ድንጋይ አለው፣ የተለያዩ ያልተነካ ደን እና የተፈጥሮ ሀብት አለው።
በክልሉ የሚንቀሳቀሰው ቦሮ ዲሞክራሲያዊ ፓርቲ የተባለው ተፎካካሪ የፖለቲካ ድርጅት የፖለቲካ ጉዳዮች ኃላፊ እና የክልሉ ስራ አመራር ተቋም ዋና ዳይሬክተር አቶ ዮሐንስ ተሰማ በክልሉ ግጭት በነበረባቸው አካባቢዎች ለደረሰው ጉዳት የተሰጠው ትኩረት አናሳ ነው ሲሉ አብራርተዋል።
መሰረተ ልማቶች ላይ ብቻ የደረሱ ውድመቶች ናቸው እንጂ ግለሰቦች የተዘረፉበት፣ ንብረት የወደመበት፣ በሰው ህይወት ላይ የደረሰው ስነ ልቦና ጉዳት አልተጠናም። የተሟላ ነው ብለን አንገምትም። እኛ ራሱ እንደ አጠቃላይ የተሰጠው ትኩረት በጣም አነስተኛና ዝቅተኛ ነው። ይሄ ደግሞ ትክክል አይደለም። ይሄ አካባቢ የታላቁ ህዳሴ ግድብ የሚገኝበት አካባቢ ነው። ህዝቡ በጣም ተጎድቷል። ያንን በሚያካክስ አኳኋን መንግስት በቂ ትኩረት ሰጥቶ ሊያገዝ ይገባል የሚል አቋም ነው ያለን እኛ። ስለዚህ እኛ ይህ ብር በክልሉ መንግስት አቅም የሚሸፈን ስላልሆነ 6.7 ቢሊዮን ነው አጠቃላይ ራሱ የክልሉ በጀት። ይሄንን ጉዳት ራሱ ሊቋቋመውም ሊሸፍኑም ስለማይችል የፌዴራል መንግስት ለቤኒሻንጉልም የመተከል ዞን እና ከማሽ ዞንን መልሶ ለማቋቋምና ለማደራጀት የተለየ በጀት መያዝ እና መደገፍ ይኖርበታል የሚል ነው።
የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ለቤኒሻንጉል ጉሙዝ እስካሁን በተሰጠው ትኩረት ዙሪያም ያሉት አላቸው።
አዎ፣ መጀመሪያ አካባቢ ላይ የአድቮኬሲ ስራ ከእይታም ጋር ተያይዞ ብዙ ነገሮች ነበሩ። አሁን እሱ ተስተካክሎ ሁሉም የጠራ ግንዛቤና እይታ እንዲኖረው ተደርጎ ምንም እንኳ በሰሜኑ የተነሳ ቢሆንም ያልተጎዳ ክልል የለም። በተለይ ደግሞ ቤኒሻንጉል ጉሙዝ በጣም ተጎድቷል የሚል የሁሉም ግንዛቤ ሆኖ ኤንጂዎችንም የማስረዳት ተከታታይ ግንዛቤ መስጠት ስራዎች ተሰርቶ በአሁኑ ጊዜ ከወርልድ ባንክ ጀምሮ ሌሎች ሁሉም አካላት ቤኒሻንጉልም አንድ የተጎዳች ክልል ነች የሚል ግንዛቤና የጋራ መግባባት ላይ የተደረሰ ስለሆነ አሁንም የአድቮኬሲው ስራ መቆም እንደሌለበትና ያልተገነዘቡትን የማስገንዘብ ስራ ይጠበቃል። ግን ከመጀመሪያው አሁን የተሻለ እይታና ግንዛቤ አለ ብለን ነው የምንወስደው።
አሁን ላይ በክልሉ አንጻራዊ ሰላም ሰፍኗል ያሉት ኃላፊው እቅዱን ተግባራዊ ለማድረግ የሚያዳግት ሁኔታ አለመኖሩን ገልጸዋል።
እርግጥ አሁን በእኛ ክልል ባሳለፍነው 5 ወራት አካባቢ አንጻራዊ ሰላም ነው ያለው። በጣም መተከል ዞንም ብንወስድ ከቻግኒ እስከ ወንበራ ወይም ከቻግኒ እስከ ህዳሴ ግድብ ማንኩሽ ድረስ ጀባ ነው ያስፈልግ የነበረው። አሁን ህዝቡ እንደፈለገ ነው እየተንቀሳቀሰ ያለው ከወደ ጫካ ተፈናቅሎ የነበሩ ዜጎችን ጭምር እየተመለሱ ነው ያለው። ስለዚህ አንጻራዊ ሰላም ወርዶ ህዝብ ቀጥታ ወደ ቀየው እንደተመለሰ ስራ ነው የጀመሩትና ወደ 269,000 የሚጠጉ ሰዎች ወደ ቀያቸው ተመልሰዋል በአሁኑ ጊዜ ማለት ነው። አሁንም እየተመለሱ ነው ያለው። ምንም አይነት በክልላችን በአሁኑ ጊዜ ስጋት የለም። ሰው እየተፈናቀለ አይደለም፣ እየሞተ አይደለም። አንጻራዊ ሰላም አለ።
በሶስቱ ዞኖችና አንድ ልዩ ወረዳ ውስጥ ባለፉት ጥቂት ዓመታት በነበረው የሰላም እጦት ብዙ ሰዎች መገደላቸውን፣ በመቶ ሺዎች የሚቆጠሩ መፈናቀላቸውን፣ ከ42,000 በላይ የግለሰብ ቤቶች፣ ከ200 በላይ ትምህርት ቤቶች፣ ከ189 በላይ የጤና ተቋማትና ሌሎችም መሰረተ ልማቶች ላይ ከፍተኛ ውድመት መድረሱን መዘገባችን ይታወሳል። መንግስት በበኩሉ ሰላምን በማስፈን ተፈናቃዮችን ወደየአካባቢያቸው እየመለሰ መሆኑን እንዲሁም መልሶ ለማቋቋም ዘርፈ ብዙ ተግባራትን እየከወነ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ተከታዩም እዚያው ቤንሻንጉል የሚያቆየን ዝግጅት ነው። በኢትዮጵያ የሴቶች ትምህርት ተሳትፎ አናሳ ከሆነባቸው አካባቢዎች አንዱ ቤንሻንጉል ጉሙዝ ክልል ሲሆን በተለያዩ ወደ ሁለተኛ ደረጃ እንዲሁም ከፍተኛ የትምህርት ተቋማት የሚገቡ ሴት ተማሪዎች ቁጥር እጅግ ዝቅተኛ ነው። ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ታዲያ ይህንን ለመቀየርና ሴቶች በትምህርታቸው ትልቅ ደረጃ ይደርሱ ዘንድ ትልቅ ጥረት እያደረገ ሲሆን ከ600 በላይ የሚሆኑ የሁለተኛ ደረጃ ሴት ተማሪዎች በመማሪያ ቁሳቁስ፣ በገንዘብና የጥናት እገዛ ድጋፍ እየተሰጣቸው መሆኑ ተገልጧል። ስመኝሽ የቆየ በክልሉ የሚማሩ ሴት ተማሪዎችና ተቋሙን ኃላፊ አነጋግራ ሴት ተማሪዎች ያሉባቸውን ችግሮች ለመቅረፍ እየተደረጉ ያሉትን ጥረቶች የሚያስቃኝ ዘገባ እንደሚከተለው ታቀርብልናለች።
በቤንሻንጉል ጉሙዝ ክልል አሶሳ ከተማ በአሶሳ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ሆነችው ሌሊሴ አባያ ትምርቷን ሳታቋርጥ እዚህ ለመድረስ ከፍተኛ ጥረት ማድረግ ነበረባት። ምክንያቱ ደግሞ ለትምርት የሚያስፈልጓትን ቁሳቁሶች ለማሟላትና ቤተሰቦቿን በኢኮኖሚ ለመደገፍ የተለያዩ ስራዎችን መስራት ስለነበረባት ነው።
አንዴ የሰራው ምን ማስተካከል ነበርኝ ነው ሰው ቤትም ሰራ ነበር ፕሮፍሪ ታይኒ ዩኒት ሌላ ስራዎችን ባደረገው ሰራ ነበርና ትንሽ ለትምህርቴ ማለት በሰዓት እንዳልከታተል የማጥናት ጊዜያቶች እንዳይኖሩኝ የሚያደርጉኝ ብዙ ተጽዕኖዎች ነበሩብኝ።
በዚሁ በአሶሳ ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ሆነችው አፎሚያ ስማቸውም እንዲሁ በብቸኝነት ያሳደጓት እናቷ አቅመ ደካማ በመሆናቸው ለትምህርት የሚያስፈልጋትን ድጋፍ በቀላሉ ማግኘት ትቸገር እንደነበር ትገልጻለች።
እናት ብቻ ነው ያለችኝና እናቴ ብቻ ነው የምታስተዳድረኝ። እሷም ደግሞ ያኔ የትምህርት ማለት በትምህርት አለ ነው ብዙ አልገባችበትም። ስለዚህ ብዙ የኢኮኖሚ እጥረት ነበረብን እና በዛ ነው ማለት ከዛም በኋላ ነው በደንብ መማር የቻልኩት።
ልክ እንደ ሌሊሴና አፎሚያ በቤንሻንጉል ክልል ውስጥ የሚማሩ ሴት ተማሪዎች በአስቸጋሪ ሁኔታ ውስጥ የሚማሩ በመሆናቸው አብዛኞቹ ትምህርታቸውን እንዲያቋርጡ ይገደዳሉ። የኢኮኖሚ አቅም ውስንነት፣ በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ ያለዕድሜ ጋብቻና የመሳሰሉት ተግዳሮቶች ለሴት ተማሪዎቹ ትምህርት ማቋረጥ ዋና ምክንያቶች መሆናቸውንም የትምህርት ባለሙያዎች ያስረዳሉ። መቀመጫው በካናዳ የሆነው ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ባጠናው ጥናትም ኢትዮጵያ ውስጥ አንደኛ ደረጃ ትምህርት ቤት ተመዝግበው ከሚማሩ ሴት ተማሪዎች ውስጥ 47% የሚሆኑት አምስተኛ ክፍል ሲደርሱ እንደሚያቋርጡ፣ 75% የሚሆኑት ደግሞ ሁለተኛ ደረጃ ትምህርታቸውን መቀጠል ሳይችሉ እንደሚቀሩ ያመለክታል። ይህን ሁኔታ ለመቀየር ታዲያ ተቋሙ ከሁለት አመት በፊት ሴት ተማሪዎችን የሚያግዝ ዩገርልስቱ የተሰኘ ፕሮጀክት በቤንሻንጉል ጉምዝ ክልል መጀመሩን የተቋሙ የኢትዮጵያ ወኪል አቶ ወንደሰን ከበደ ገልጸውልናል።
በመጀመሪያ ደረጃ ትምህርታቸውን ቀጥለው ወደ ዩኒቨርሲቲ ለመግባት የሚያስቡ ሴት ተማሪዎችን እናወዳድራለን። አወዳድረን በሚያስቀምጡት ራዕይ ወይንም እቅዳቸው አኳያ በመምረጥ እነዚህ የተመረጡ ሴት ተማሪዎች አንድ በአካዳሚ እንዲበረቱ፣ ተጨማሪ ስልጠና ይሰጣቸዋል። ያ የሚደረገው እንዴት ነው? መምህራኖቻቸው ስልጠና ይሰጣል። መምህራኖቹ ደግሞ በሚያስተምሩበት ትምህርት ቤቶች ውስጥ የሚያከናውኑትን ፕሮግራም ለስርዓተ ጾታን ባማከለ መልኩ አዘጋጅተው በተለይ ሴት ተማሪዎችን የሚደገፉበትን ነገር ያመቻቻሉ። ከዛም በተጨማሪ የሶሻል ክህሎታቸውን ለማሳደግ ድጋፍ እናደርጋለን። ለምሳሌ ራሳቸውን ስለማወቅ ቪዥናቸው እንዴት ነው ሴት የሚያደርጉት? እንዴት ነው ራሳቸውን የሚገልጹት? እንዴት ነው አካባቢያቸውን የሚመለከቱት? በሪፕሮዳክቲቭ ሄልዝ ዙሪያ ላይ ምን እውቀት አላቸው? እንዴት ነው ራሳቸውን ፕሮቴክት ሊያደርጉ የሚችሉት? የሚል ስልጠናዎችን እናከናውናለን። ከዛም በተጨማሪ በደከሙባቸው የትምህርት ዘርፎች ላይ ተጨማሪ የቱቶሪያል ድጋፍ ይደረግላቸዋል። ICT ቴክኖሎጂ ዙሪያ ስልጠና እንዲያገኙና ማትሪክ ተፈትነው በሚያልፉበት ወቅት በዩኒቨርሲቲ ደረጃ ለሚወስዱት የትምህርት ብቃት ችሎታ እንዲኖራቸው የማመቻቸት ነው።
ኩሶ ኢንተርናሽናል በአሁኑ ወቅት ለ672 ሴት ተማሪዎች ድጋፍ እያደረገ ሲሆን ከነዚህ ውስጥ 131 የሚሆኑት ዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ተፈታኝ ናቸው። ወደፊት ኢኮኖሚክስ ለማጥናት የምትመኘው ሌሊሴም ከነዚህ ተፈታኝ ተማሪዎች አንዷ ስትሆን በዩገርልስቱ ፕሮጀክት ውስጥ በመግባቷ በትምህርት ያገኘችውን ለውጥ እንድትገልጻለች።
በጣም ብዙ ልዩነት አለው። 11ኛ ክፍል ካልደረስኩ በፊት ስንሳዊት ነበር ማመጣው፣ 68 66 ምናምን ነበር ማመጣው። ከዛ በኋላ ግን ወደ 70 ቤት ተሻሽያለሁ። በክፍል ውስጥ ያገኘሁት በጣም በሊደር ስልጠናዎች በጣም ብዙ እውቀቶችን አግኝቻለሁ። ከዛ ባለፈ ደግሞ በትምህርት ቁሳቁሶች፣ በዩኒፎርም፣ በጫማ፣ በመጽሐፍቶች እና በተለያዩ በቃ ትምህርት የትምህርት አጋዥ የሆኑ ቁሳቁሶችን አሟልቶልኝ ወደ የትምህርት አጋዥ መጽሐፍ የሆኑትን ወደ 16 መጽሐፍ ተሰጥቶኝ እሱን እያነበብኩ ነው የሚገኝ።
ኩሶ ለሴት ተማሪዎች የሚያደርገው እገዛ የተሟላ እንዲሆን ወላጆቻቸውን በኢኮኖሚ የማገዝ እና የአካባቢው ማህበረሰብ ለሴቶች ትምህርት ያለውን ግንዛቤ እንዲያሻሽል ከክልሉ መንግስትና ከትምህርት ቤቶች ጋር በመሆን የተለያዩ እንቅስቃሴዎችን እንደሚያደርግ አቶ ወንደሰን ያስረዳሉ።
የነዚህን ሴት ተማሪዎች ፕሮግራም በትክክል ጀምረው እንዲጨርሱ ለማድረግ ከወላጆቻቸው ጋር የምንሰራቸው በርካታ ስራዎች አሉ። ሴትን ልጅ ማስተማር ማለት ሀገርን ማስተማር የሚለውን ቪዥን ፕሮሞት በማድረግ ነው ስራችን የምናከናውነው። በዚህ በፕሮጀክት ውስጥ የሚታቀፉ ሴት ተማሪዎች ጊዜያቸው ምናቸውን ለትምህርታቸው እንዲያተኩሩ ወላጆች ሲያስደርጉ፣ ወላጆች ደግሞ ለወላጆችም የሚሰጣቸው ድጋፎች አሉ። ብድር ተመቻችቶላቸው ኦፖርቹኒቲዎች ይፈጠራሉ።
ህግ ለማጥናትና በማህበረሰብ ውስጥ ለሚታዩ ችግሮች ፍትህን ለማምጣት የምትመኘው አፎሚያም በተለይ ለወላጆች የሚደረገው ድጋፍ የቤተሰብ ኃላፊነት ለሚሸከሙ ሴት ተማሪዎች ትልቅ እፎይታ እንደሆነና ሴት ተማሪዎች ትልቅ ቦታ እንዲደርሱ ብርታት እንደሚሆናቸው ትገልጻለች።
ያው በማህበረሰቡ ምን ግንዛቤ አሁን ላይ የለም፣ ግን ሴት ልጅ ማስተማር ሀገር ማስተማር ይባላል እና ሴቶች በሚገባው መማር አለባቸው። የት መድረስ ይችላሉ ሴቶች? እና ለሴቶች የተለየ ድጋፍ መደረግ አለበት። አሁን ላይ በጣም ተሻሽሏል። በከተማችን ደረጃ የተለያዩ ለሴት የሚሰሩ ድርጅቶች አሉ። ያው ካልተማሩ የት መድረስ አይችሉም። ቤት ውስጥ ልጅ አሳዳጊ ወይም ደግሞ የቤት መሬት ብቻ ሆኖ ነው የሚቀሩት። ማለት የሰው እጅ ወይም ደግሞ የባሎቻቸውን እጅ ብቻ እያዩ መኖር ስለሌለባቸው ወጥተው የተሻለ ነገር አላማቸውን ማሳካት ይችላሉ ነው ማስበው።
ኩሶ ኢንተርናሽናል ለሴት ተማሪዎች ድጋፍ ማድረግ ከጀመረ ባሉት 2 ዓመታት ውስጥ በርካታ ለውጦችን ማየት መቻላቸውን የሚገልጹት አቶ ወንዶሰን የታዩትን መሻሻሎች እንዲህ ይገልጿቸዋል።
አንድ ያየነው ለውጥ ምንድን ነው? የሴት ተማሪዎች አካዳሚክ ተሳትፎ ከፍ ያለ ነጥብ አግኝተዋል፣ አሻሽለዋል። ሶሻል ክህሎታቸው፣ አመለካከታቸው በተደረገው ጥናት መሰረት ወደ 54% ነበር። አሁን ከፍ አድርገው ወደ 82% ከፍ ያለ ሪዛልት አምጥቷል። ይህን የሚያሳየው ነገር ምንድን ነው? ድጋፍ ከተደረጉና በትምህርታቸው ላይ እንዲያጠኑ ኦፖርቹኒቲ ከተፈጠረ የአካዳሚክ ፐርፎርማንሳቸው ከፍ እያለ
በተለይ አካባቢያቸው የትምህርት ተቋም ባለመኖሩ ከአካባቢያቸው ርቀው ለመኖር የሚገደዱ ሴት ተማሪዎች በሚደርስባቸው ጾታዊ ትንኮሳ ያቀማነስ እንዲሁም በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ የመግባት ችግር ተወግዶላቸው በትምህርታቸው እንዲበረቱና ትልቅ ቦታ እንዲደርሱ እንደ ኩሶ ኢንተርናሽናል አይነት ተቋማት ትልቅ ሚና ይኖራቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዝግጅቷ አመሰግናለሁ። አድማጮች፣ ለምሽቱ ያዝነውን ወደ ማጠናቀቁ ተቃርበናል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለዛሬ ያዘጋጀውን እዚህ ላይ አበቃ። ከቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ኦድሬስ ሲገስ እንዲሁም ከተቀሩ ባልደረቦቻችን ጋር ያስተናግድኳችሁ አሉላ ከበደ በዚሁ ተሰናበትን። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። በርከት ያሉ ዝግጅቶችም አሉን። ያሁኑን ግን በዚሁ ልናበቃ ነው። ከማብቃታችን በፊት ታዲያ አንድ ፕሮግራም ላስታውስ። የዩናይትድ ስቴትስ ህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ 50 ዓመት ሆኖታል። በዚህ ዙሪያ የተቀናበረ አንድ ዝግጅት ሰሞኑን እናቀርባለን። መልካም ምሽት። Thank you.